ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ረቡዕ ግንቦት 15 2010 ዓመተ ምህረት ፕሮግራማችን ጀመረ።
የኦሮሚያ ክልላዊ መንግስትና የአካባቢው አስተዳደር ቃል የገባልንን ቤት ኪራይ ባለመክፈሉ ሜዳ ላይ ተበተንን ይላሉ ተፈናቃዮች።
በዓል አድራሽ ነው ገባ ነው። ከበዓል አድራሽ ግን እዚህ ጋር ሰው እንዳይን ይሁን ምን ይሁን አናውቅም። ከዚህ ሱቁና ሂዱ ነው የተባለለ። ታዲያ አልሄድም የተባሉት ደግሞ ወደ 3 ፓትሮል ፖሊስ መጥቶ ደብድቦ አውጥቶ እስር ቤት እስክንገባ ድረስ።
ከሶማሊያ ክልል ተፈናቅለው በሾፍቱ ከሚገኙ ሰዎች አንዱ አቶ ፈይሳ ቱፋ ናቸው የተሰሙት።
ለሁለት ወር ከተከፈላቸው በኋላ ተጓጓዝ ቅሬታቸው ትክክል ነው ማለት ነው። ትክክል ነው ያለ ግን ምክንያቱ ግን ከላይ ነው።
እኚህ ደግሞ የቢሾፍቱ ከተማ አስተዳደር ቃል አቀባይ ናቸው። ሁሉንም ዝርዝር ይዘናል፣ በአብይ ርዕስም ይመለሳሉ።
ቃል አቀባዩ ወይዘሮ ድርቤ ግርማ ነው የሚባሉት። ከምሽቱ የዓለም ዜና መካከል ደግሞ ዋና ዋናዎቹን አሉላ።
ሰሞኑን በነፋስ ስልክ ላፍቶ ከተማ ልዩ ከተማ ስሙ ማንጎ በሚባል አካባቢ ከ2000 በላይ ቤቶች በኃይል መፍረሳቸውን መላው ኢትዮጵያ አንድነት ድርጅት መያድ ማስታወቁ፣ የኦሮሞ ዲሞክራሲያዊ ግንባር ተደራዳሪ ቡድን ኢትዮጵያ ውስጥ ሆኖ ለመስራት ስለሚችልበት ሁኔታ ለመደራደር ዛሬ ማለዳ ላይ አዲስ አበባ ገብቷል። ተደራዳሪ ቡድኑን የሚመሩት አቶ ሌንጮ ለታ በቦሌ ዓለም አቀፍ አውሮፕላን ማረፊያ እንደገቡ ባደረጉ ንግግር በአሁኑ ወቅት በኢትዮጵያ ያለው የፖለቲካ እንቅስቃሴ ወደ አገራቸው እንዲመጡ ያበረታታቸው መሆኑን ተናግረዋል የሚሉትና እንዲሁም የዩናይትድ ስቴትስ በቻይና ለሚገኙ ዜጎቿ የጤና ማስጠንቀቂያ አወጣች የሚሉት ከበርካታዎቹ ዜናዎች ውስጥ ናቸው።
መልካም ምሽት። አሁን ዜናው ይቀርማል።
ሰሞኑን በንፋስ ስልክ ላፍቶ ከተማ ልዩ ስሙ ማንጎ ጨፌ በሚባል አካባቢ ከ2000 በላይ ቤቶች በኃይል መፍረሳቸውን መላው የኢትዮጵያ አንድነት ድርጅት መያድ አስታወቀ። ቤታቸው የፈረሰባቸው ነዋሪዎች በተፈጸመው ተደጋጋሚ ድርጊት ማማረራቸውንም ገልጠዋል። በአካባቢው አስተዳደር ክህደት እየተፈጸመባቸውም መሆኑን ይናገራሉ። ከአዲስ አበባ ከተማ አስተዳደርም ሆነ ከሌሎች አካባቢ ባለስልጣናት ምላሽ ለማግኘት ያደረግነው ጥረት ዛሬ አልተሳካም።
የኦሮሞ ዲሞክራሲያዊ ግንባር ተደራዳሪ ቡድን ኢትዮጵያ ውስጥ ሆኖ ለመስራት ስለሚችልበት ሁኔታ ለመደራደር ዛሬ ማለዳ አዲስ አበባ ገብቷል። ተደራዳሪ ቡድኑን የሚመሩት አቶ ሌንጮ ለታ በቦሌ ዓለም አቀፍ አውሮፕላን ማረፊያ እንደገቡ ባደረጉት ንግግር በአሁኑ ወቅት በኢትዮጵያ ያለው የፖለቲካ እንቅስቃሴ ወደ ሀገራቸው እንዲመጡ እንዳበረታታቸው ተናግረዋል። የጠቅላይ ሚኒስትር አብይ አህመድ የደህንነት ጉዳዮች አማካሪ አቶ አባዱላ ገመዳ የሚገኙባቸው የመንግስት ባለስልጣኖች ተቀብለዋቸዋል። አዳነች ፍስሐዬ ዝርዝሩን ታቀርባለች።
የኦሮሞ ዲሞክራሲያዊ ግንባር የፖለቲካ እንቅስቃሴውን ኢትዮጵያ ውስጥ ለማካሄድ መስራት የጀመረው ከስድስት ዓመታት በፊት መሆኑን አቶ ሌንጮ ለታ ጠቁመዋል።
እኛ መንግስትን ለማግኘትና ለመወያየት ሙከራ ማድረግ ከጀመርን 6 ዓመት ይሆነዋል። በዝቅተኛ ደረጃ ግንኙነትን ነበሩን ለዓመታት። ከመንግስት በኩል ግን ሁኔታዎች እንደፈለግን ቶሎ ስላልተራመዱ ራሴ እዚህ ሀገር መጥቼ እዚህ ውይይት ለማካሄድ ፈልገን ያኔ አልተመቸም ነበር። አሁን ይሄ ለውጥ በኢትዮጵያ እየተካሄደ ባለበት ሁኔታ በሁለቱም በኩል ፍላጎት እንዳለ ለፖለቲካ ፓርቲዎች ጥሪ ሲደረግም እኛ ቀድመን መቀበላችንን ተመልክቶ በዚህ ነው አዲስ ሁኔታና እድል በመገኘቱ ከመንግስት ጋር ተወያይተን ወደ አገር ቤት እንድንመለስ የተወሰነ።
አቶ ልንጮ አያይዘውም የኦሮሞ ዲሞክራሲያዊ ግንባር በኢትዮጵያ ስለሚኖረው የፖለቲካ ተሳትፎ የሚወስነው ሁኔታዎችን ካጠና በኋላ ነው ብለዋል። ከዚህ ሀገር ከወጣን ብዙ ዓመታት አልፈዋል። ሀገሪቱ ደግሞ በኢኮኖሚውም በህብረተሰቡም በፖለቲካውም በአፋጣኝ ሁኔታ እየተቀየረች ስለሆነ ሁኔታዎችን ሁሉ ካጠናን በኋላ ነው ወደ ስራ እቅድ የምንሸጋገረው ብለዋል። ፍላጎታችን ግን ግልጽ ነው ሲሉ አክለዋል።
ፍላጎታችን ግን ግልጽ ነው። ይሄ ያለው ፌዴሬሽን ዲሞክራታይዝድ እንዲሆን ነው። ከመንግስት ጋር ያደረግነው ውጭ ሀገር ይህን የዛሬ አመጣጣችንን ላይ ብቻ ያተኮረ ነበር። ሰፋፊ የፖለቲካ ጉዳዮች አልተነሱ ነተራክ ይሆኑ የፖለቲካ ጉዳዮች አልተነሱ እነሱን እዚህ አንስተን ወያይባቸዋልን ብለን ነው የወሰነው።
በተለይም የዚህ ለውጥ ጠንካራና ደካማ ጎኑን ለማየት እንሞክራለን። ከመንግስት ባለስልጣኖች ጋር ተወያይተን በምን መልክ ለመንቀሳቀስ እንደምንችል እንወስናለን በማለት አቶ ለንጮ አብራርተዋል። የኦሮሞ ዲሞክራሲያዊ ግንባር በሰላማዊ መንገድ የሚንቀሳቀስ ኃይል እንደሆነም ሊቀመንበሩ አቶ ለንጮ አስገንዝበዋል። አያይዘውም ትጥቅ ትግል ዲሞክራሲን አመንጭቶ አያውቅም ብለዋል።
ዩናይትድ ስቴትስ በቻይና ለሚገኙ ዜጎቿ የጤና ማስጠንቀቂያ አውጥታለች። በቅርቡ በጓን ዶንግ ክፍለ ግዛት ጓንጎ ከተማ በሚሰራ አንድ የዩናይትድ ስቴትስ መንግስት ሰራተኛ ላይ ድንገተኛ ነገር ግን ምንነቱ በውል መለየት ያልተቻለ ከፍተኛ ድምጽና ግፊት የተቀላቀለበት አዋኪ ስሜት የሚቀሰቅስ የህመም ሁኔታ መስተዋሉን ተከትሎ ነው ዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በዛሬው ዕለት ይህን ማሳሰቢያ ያወጣው። ቤጂንግ የሚገኘው ዩናይትድ ስቴትስ ኤምባሲ ግለሰቡን ለህክምና ክትትል ወደ አገሩ እንዲመለስ ካደረገ በኋላ በተደረገለት የጤና ምርመራ የአካል አሊያም የመንፈስ ቁስለትን የሚከተል መለስተኛ የአንጎል አደጋ ወይም ጉዳት ነው የደረሰበት ብሎታል። በሌሎች የቻይና ከተሞች መሰል የህመም ሁኔታዎች ስለመከሰታቸው የሚያሳይ ሪፖርት ባይኖርም ዩናይትድ ስቴትስ ጉዳዩን ልዩ ትኩረት የሰጠችው መሆኑን አመልክቷል።
ፒዮንግያንግ ለደቡብ ኮሪያ ጋዜጠኞች የመግቢያ ፈቃድ ሰጠች። ወደ ሀገር የመግቢያ ፈቃድ በመጨረሻ ደቂቃ የተሰጣቸው 8 የደቡብ ኮሪያ ጋዜጠኞች የሰሜን ኮሪያ የኒውክሌር ሙከራ ጣቢያ ተነቃቅሎ ሲፈራረስ ለመታዘብ ለጋዜጠኞች ዝግ ከሆነችው ፒዮንግያንግ ገብተዋል። ደቡብ ኮሪያውኑ ጋዜጠኞች ትናንት ከቤልጂክ ተነስተው ከሰሜን ኮሪያዋ የዎንሳን ከተማ ከገቡት ከዩናይትድ ስቴትስ፣ ከብሪታንያ፣ ከቻይናና ከሩሲያ ከመጡ ዓለም አቀፍ ጋዜጠኞች ጋር መቀላቀል የነበረባቸው ናቸው። ይሁንና ሶል ይፋ እንዳደረገችው ፒዮንግያንግ አልቀበልም በማለቷ በረራውን መቀላቀል ሳይችሉ ቀርተዋል። በሁለቱ አገሮች የነጻ ቀጣና ፓን ሚንጆን በኩል በሚደረገው የመልእክት መላላኪያ ዘዴ አማካኝነት ሰሜን ኮሪያ ጋዜጠኞቹን መቀበሏን ይፋ አድርጋለች ሲል የደቡብ ኮሪያው የአንድነት ጉዳዮች ሚኒስቴር አስታውቋል። አራቱ ከደቡብ ኮሪያ ቴሌቪዥን ጣቢያ የተቀሩት አራቱ ደግሞ ከዜና ማሰራጫ አገልግሎት የሆኑበት የጋዜጠኞች ቡድን በወታደራዊ የመጓጓዣ አውሮፕላን ተሳፍረው ነው በቀጥታ ወደ ዋንሳን ከተማ ያቀኑት።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንትና የሥራ አስፈጻሚ ኮሚቴ ምርጫውን በተያዘለት መርሃ ግብር ግንቦት 26 ቀን 2010 ዓ.ም በአፋሯ ዋና ከተማ በሰመራ እንደሚያካሂድ አመለከተ። ገዛኸኝ ጽዮን መስቀል ተከታዩን አጭር ዘገባ ከአዲስ አበባ አድርሶናል።
የፌዴሬሽኑ አስመራጭ ኮሚቴ ትናንት ማምሻውን እንዳስታወቀው የፊፋ ተወካይ የሰጠውን የምርጫ ሕግ ተከትሎ ለፕሬዝደንትነት ከቀረቡለት 6 እጩዎች 3ቱን ጥሎ 3ቱን ለመጨረሻ ምርጫ አሳልፏቸዋል። የድሬዳዋ ከተማ ተወካይ አቶ ጁነዲን ባሻ፣ የአማራ ክልል ተወካይ አቶ ተካ አስፋው እንዲሁም አቶ ኢሳይያስ ጂራ ከኦሮሚያ ክልል ለመጨረሻው ምርጫ ኮሚቴው አሳልፏቸዋል። በ11 አባላት ለሚዋቀረው የሥራ አስፈጻሚ ኮሚቴ ደግሞ 25 እጩዎች ለምርጫ መቅረባቸውንም አስመራጭ ኮሚቴው ይፋ አድርጓል። ከዛሬ ጀምሮ ለሚቀጥሉት 4 ቀናት የቅሬታ ሰሚ ኮሚቴ ማንኛውንም ቅሬታ ተቀብሎ በመመልከት ውሳኔ የሚሰጥበት መሆኑንም አያይዞ ገልጿል። ይህ በዚህ እንዳለ በደቡብ ክልል ተወክለው ለፕሬዝደንትነት በእጩነት ቀርበው የነበሩት ዶክተር አሸብር ወልደ ጊዮርጊስ ቀደም ብለው ራሳቸውን ከምርጫው ሲያገሉ ሌሎች ለፕሬዝደንትነት ምርጫ በእጩነት የቀረቡትንም አስመራጭ ኮሚቴው ባደረገው ማጣራት ብቁ ሆነው ባለመገኘታቸው አልተቀበላቸውም። ላለፉት 8 ወራት በውዝግብ ሲታመስና ሲንከባለል የመጣው የፌዴሬሽኑ ፕሬዝደንትና የሥራ አስፈጻሚ ኮሚቴ ምርጫ ከግንቦት 26 ቀን የማያልፍ የመጨረሻው ምዕራፍ ላይ ደርሷል። ምርጫው ትክክለኛውን ሂደት ተከትሎ እንዲጠናቀቅም የፊፋና የካፍ ክትትል እንዳልተለየውም ኮሚቴው አስታውቋል።
በመጨረሻም ገዛኸኝ ጽዮን መስቀልን እናመሰግናለን። በመጨረሻም የበርካታ ሽልማቶች ባለቤቱ እውቁ አሜሪካዊ ደራሲ ፊሊፕ ሮት በ85 ዓመቱ አረፈ። ሮት ከ50 ዓመታት በላይ በዘለቀው የድርሰት ሕይወቱ የይሁዲ አሜሪካውያንን ተመክሮ የሚፈትሹ በርካታ ሥራዎቹን ጨምሮ ከ30 በላይ መጽሐፍት ደርሷል። እንደ አውሮፓውያን የዘመን አቆጣጠር በ1959 ዓ.ም የታተመው የአጫጭር ልቦለድ ድርሰቶች ስብስብ የተካተተበት የመጀመሪያው መጽሐፉ ጉድባይ ኮሎምበስ ድረስ ለብሔራዊ ሽልማት በቅቷል። ከፍተኛ ተወዳጅነት ያተረፈለት ልቦለድ ስራው ታዲያ ከዚያ 10 አመታት በኋላ የታተመው መካከለኛ ገቢ ካላቸው ቤተሰቦች የሚወለድ አንድ የኒውዮርክ ከተማ ነዋሪ ወጣት ታሪክ የቁጥጥር አጥባቂ እናቱንና ጾታ ነክ በሆኑ ጉዳዮች የሚዋጥበትን ጠባዩን የሚተርከው ፖርትኒስ ኮምፕሌንት በግርድፉም ፖርትኒ የፖርትኒ ቅሬታዎች የሚለው መጽሐፉ ነው። አሜሪካን ፓስቶራል በሚል ርዕስ የደረሰው ሌላው ተወዳጅ ልቦለድ ድርሰቱ እንደ አውሮፓውያን ዘመን አቆጣጠር በ1998 ዓ.ም ለፑልዚር ሽልማት በቅቷል። ሌሎች ታላላቅ ሽልማቶች ማን ቡከር የተሰኘው ዓለም አቀፍ ሽልማት፣ የፔን ፎክነር ሽልማትና የብሔራዊ ኪነ ጥበብ ስራዎች ሽልማት ወይም ናሽናል ሜዳል ኦፍ አርትስ ይገኙበታል። ሮት ባደረበት የልብ ህመም ሲረዳ ቆየ በኋላ በሚኖርባት የኒውዮርክ ከተማ በትላንትናው ዕለት ማረፉን ጉዳይ አስፈጻሚው ይፋ አድርገዋል። አድማጮች፣ ሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚህ አበቃ።
በዜና የጀመረው ፕሮግራም በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል።
መልካም ምሽት በድጋሚ የምንመኘው አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ ነን።
የኢትዮጵያውያን ተመሳሳይ ስራን በጋራ ማከናወንም እናውቅበታለን ይላሉ የዛሬው የኢትዮጵያውያን በአሜሪካ እንግዶቻችን።
ኢትዮጵያኖች በጋራ መብላት እንጂ በጋራ መስራት አይችሉም የሚለውን አጉል ብሂል ሰብረን
ኢትዮጵያን ተደራጅተው ተጠናክረው ጥሩ ደረጃ ሲደርሱ ለምወድ ለኔ ትልቅ ደስታዬ ነው። ሁልጊዜ እንደምታውቀው ተጣልተው ተበተኑ ነው፣ ተካስተንም ነበር። ፍርዱን ስናገኝ ተስማምተን በጋራ ነው የቀጠልነው። ወንድምነታችንንም አልነካውም ራሱ።
ከዩቪሲ የታክሲ ኩባንያ የመጀመሪያው አቶ ልግፌ ሰጠኝ፣ ከዚያም አቶ አበበ በለው ናቸው።
ውይይቱ በሁለተኛው አጋማሽ ነው የሚቀርበው። አሁን ታዲያ በቀጥታ ወደ ዕለቱ አብይ ርዕስ።
ለስድስት ወራት የቤት ኪራይ ለመክፈል ቃል የገባልን የኦሮሚያ ክልላዊ መንግስትና የአካባቢው አስተዳደር ከሁለት ወራት በኋላ ሜዳ ላይ በትኖናል ሲሉ ከሶማሌ ክልል ተፈናቅለው በቢሾፍቱ ከተማ የሚገኙ ወጣቶች አማረሩ። ተቃዋሚው የኦሮሞ ፌዴራሊስት ኮንግረስ ለነዚህ ወጣቶች ለሌሎችም ተፈናቃዮች የሚደረገው ድጋፍ ከፍ እንዲል ጠይቋል። በወጣቶቹ የቀረበው ቅሬታ ተገቢ መሆኑን የገለጠው የቢሾፍቱ ከተማ አስተዳደር በበኩሉ ተጨማሪ ሁለት ወራት የቤት ኪራይ እንዲከፈልላቸው መወሰኑን አስታውቋል። እስክንድር ፍሬው ነው ዘገባውን የላከልን።
አቤቱታውን ያቀረቡት በኦሮሚያና በሶማሌ ክልል አዋሳኝ ወረዳዎች የተፈጠረውን ግጭት ተከትሎ የተፈናቀሉ የኦሮሞ ወጣቶች ናቸው። የኦሮሚያ ብሔራዊ ክልላዊ መንግስት በዚህ ግጭት ሳቢያ የተፈናቀሉ ወጣቶችንና ሌሎች የህብረተሰብ ክፍሎችን በክልሉ የተለያዩ አካባቢዎች እንዲኖሩ ድጋፍም እንዲደረግላቸው ሲያደርግ ቆይቷል። የቢሾፍቱ ወይም የደብረ ዘይት ከተማ ለምሳሌ 1000 አባወራዎችን እንድታስተናግድ ተወስኗል። ደረጃ በደረጃም እንዲገቡ እየተደረገ ነው። ከነዚህ አባወራዎች በተጨማሪ ግን 510 ከሶማሌ ክልል የተፈናቀሉ ወጣቶች አጭር ስልጠና ወስደው በከተማዋና አካባቢው በሚገኙ ፋብሪካዎች እንዲሰሩ ተመድበዋል። እነዚህ ወጣቶች ለአሜሪካ ድምጽ እንዳስረዱት የስድስት ወር የቤት ኪራይ እንደሚከፈልላቸው በክልሉና በአካባቢው ባለስልጣናት ቃል ተገብቶላቸው ነበር። ከሁለት ወር በኋላ ግን ያለማስጠንቀቂያና በድንገት የቤት ኪራይ ክፍያ መቋረጡን ወጣቶቹ ተናግረዋል። የቀበሌ መታወቂያ ስለሌላቸው በራሳቸው ሌላ ቤት መከራየት እንዳልቻሉም ጠቅሰዋል። አብዛኛዎቹ በሶማሌ ክልል ይሰሩ የነበረው የንግድ ስራ እንደሆነ በማስታወስም ከዚህ ስራ በቀጥታ ወደ አፍሪካ ስራ መዛወራቸው ከአንዳንድ አሰሪዎች ጋር አለመግባባት መፍጠሩን በዚህ ምክንያት የተባረሩም እንዳሉ ተናግረዋል። ይህንኑ ተከትሎ በርካቶች ማደሪያ ማጣታቸውን ጠቅሰው በዚህ ምክንያት በከተማዋ ባህል አዳራሽ ማደር የጀመሩትም በፖሊስ መባረራቸውን አመልክተዋል። የተፈናቀሉት ንብረት ካፈሩበት ቀየና ጥሩ ገቢ ከሚያገኙበት ስራ መሆኑን ከወጣቶቹ አንዱ ፈይሳ ቱፋ አስረድቷል። ቃል የተገባውን ክብካቤም እየተደረገላቸው እንዳልሆነ በመጥቀስ
እርሻ ደወሌ ነው የመጣሁት። በኮንስትራክሽን ዙሪያ ነበረ ቤት አድርጌ የምኖረው። በጣም ከ15-10 የሚሆን ሰራተኞች አሉኝ ነበር።
ኦኬ። የራስ የግል ስራ ነበረ?
አዎ፣ የግል ስራ ነበረ።
አሁን ዋነኛው ቅሬታችሁ ምንድን ነው? የቤት ኪራይ ተቋረጠብን ነው? ከፋብሪካዎች ከምንሰራባቸው እየተቀነስን ነው? እየተባረርን ነው? ነው
ውጡ ተብለን ስንወጣ ቀጥታ ባህል አዳራሽ ነው ገባ ነው። ከባህል አዳራሽ ግን እዚህ ጋር ሰው እንዳይን ይሁን ምን ይሁን አናውቅም። ከዚህ ውስጡና ሂዱ የተባለለ ጠላ አልሄድም የተባሉት ደግሞ ወደ 3 ፓትሮል ፖሊስ መጥቶ ደብድቦ አውጥቶ እስር ቤት እስክንገባ ድረስ ምንም አይነት ጥያቄና መልስ እንዳንመልስ ማንም መጥቶ ሌላው አካል እንኳን መጥቶ እንዳይን እንደዛው ደግሞ ተደብድበን ነው ከፖሊስ ጣቢያ የወጣ ነው።
የወጣቶቹን ቅሬታ አዲስ አበባ ከመጡት ተወካዮቻቸው ያዳመጠው ተቃዋሚው የኦሮሞ ፌዴራሊስት ኮንግረስ መንግስት ለተፈናቃዮቹ ጥያቄ ምላሽ እንዲሰጥ ጠይቋል። የፓርቲው የወጣቶች ሊግ አመራር አባል አቶ አዲሱ ቡላላ ይሄንን ያንጸባረቁት
እኛውንም የምንለው እኛ የፖለቲካ ፓርቲ ነን፣ መንግስት ግን የጀመራቸው ስራዎች አሉ ይታወቃሉ። ነገር ግን አሁን እየሰራቸው ካለው በላይ መስራት ይችላል። እስካሁን እነዚህ ዜጎች ከኢትዮጵያን ማህበረሰቡ በሚደረግ ድጋፍ እርዳታ ነው እየኖሩ ያሉት። ከዚህ ውጪ ግን በመንግስት ደረጃ ትኩረት ተሰጥቶ እነዚህን ዜጎች ማቋቋም ይቻላል። እነዚህ ወጣቶችንም ሰርቶ እንዲኖሩ ሰርቶ እንዲበሉ ማድረግ፣ ራሳቸው ቤት እንዲኖራቸው ማድረግ ይቻላል። ሰፊ መሬት ነው ያለው። በግለሰቦች ስም ሰፋፊ መሬቶች ተይዟል። ስንመለሱም እንደነበር እናውቃለን። እነዚህ መሬቶች ለተቸገሩት ወጣቶች፣ ለሀገር ተስፋ ለሆኑ ወጣቶች ማደልና እነሱ መኖሪያ ሌላ ቢቀር የነዚህ ነገር ከሚያገኙት ገቢ የነዚህ ነገር እያደረጉ እንዲኖሩበት ለነሱ ማድረግ ይቻላል። እንደተባለው ደግሞ የቀበሌ መታወቂያ መሳሰሉ እነዚህ ህጋዊ እንትኖችን መንግስት በማመቻቸት እነዚህ ወጣቶች ማቋቋም ይቻላል። ይሄን እንዲያደርግ እንጠይቃለን። አሁንም
የወጣቶቹ ጥያቄ ተገቢ መሆኑን የገለጸው የቢሾፍቱ ከተማ አስተዳደር ምላሽ ለመስጠትም እየተሰራ መሆኑን አስታውቋል። ለነዚህ ወጣቶች ለተጨማሪ 2 ወራት የቤት ኪራይ እንዲከፈልላቸው መወሰኑን የገለጹት የቢሾፍቱ ከተማ አስተዳደር ቃል አቀባይ ወይዘሮ ድርቤ ግርማ እየተሰጠ ያለውን ምላሽ አብራርተዋል።
እኛ ጋር የተፈናቀሉ ወጣቶች ልጆች አሉ። የመጡት ለስድስት ወር የቤት ኪራይ እንደሚከፈላቸው ነው እነሱም ሲናገሩ የነበረው። ከኦሮሚያ ፋይናንስ ቢሮ የተሰጠው የተቀመጠው አቅጣጫ ደግሞ ለከተማው ፋይናንስ የተነገረው የ2 ወር ክፍያ የቤት ኪራይ እንዲከፈላቸው እና በየ15 ቀን 500 ብር የሚከፈላቸው አለ። እሱ ለ2 ወር ብቻ እንደሚከፈል ነው።
500 የምንድን ነው?
በየ15 ቀኑ ለማጣፈጫ ተብሎ 500 ብር በየ15 ቀን ይከፈላቸው ነበር።
በነፍስ ወከፍ ማለት ነው?
አዎ። የቤት ኪራይ ደግሞ ያው እንደ ቤቱ ኪራይ ነው። እሱም ደግሞ በቀበሌው በኩል ነው። ልጆቹ በየከተማው በየቀበሌው ተበትኖ ነው ያሉት። ቀበሌው አማካኝነት የሚሞላው ፎርም አለ። እሱ እየተሞላ ነው የሚከፈለው። ለ2 ወር ከተከፈላቸው በኋላ ተቋርጧል። ቅሬታቸው ትክክል ነው ማለት ነው። ትክክል ሆኖ እያለ ግን ምክንያቱ ግን ከላይ ነው። ከላይ የተሰጠን እኛ ከተማ ፋይናንስ ጽሕፈት ቤት ከላይ የተሰጠን አቅጣጫ ለ2 ወር ብቻ ነው። ከ2 ወር ውጪ እንዳይከፈል ተብለናል ነው ፋይናንስ ኃላፊውም የሚያነሳው። አሁን ደግሞ እነሱም ችግር ላይ ወድቀው ነው ያሉት። የስራ እድልም እንዲፈጠርላቸው በየፋብሪካው ገብተዋል ልጆቹ። የከተማ አስተዳደሩ በጣም በትኩረት ሲሰራ የነበረው ልጆቹ እንደመጡ ከሁለት ወር በኋላ ራሳቸውን ችሎ የቤት ኪራይ ራሳቸው መክፈል እንዲችሉ ነበር። ያንን አስቦ ነው በየፋብሪካው በሚሰሩበት ቦታ የስራ እድል እንዲፈጠርላቸው ሲሰራ ነበር። አሁን ደግሞ ልጆቹ ሁሉም ሳይሆን የተወሰኑ ልጆች ወጥቶ ነው በባህል አዳራሽ ገብተው ያሉት። የተወሰኑ ደግሞ በስራ ላይ ያሉም አሉ። በዚሁ አሁን ችግሩ እንደ ችግር ከተማውም አይቶታል። ልጆቹ ችግር ላይ እንዳሉ ከተማውም አይቶ አሁን ጊዜያዊ መፍትሄ እንስጣቸው፣ አሁን ቤት ክራይ ለአንድ ለሁለት ወር እንዲከፈላቸው ታስቦ አሁን የአንድ ወር ተጨምሮላቸዋል ማለት ነው። ዛሬ እኔም ባገኘሁት መረጃ ከፋይናንስ ጽሕፈት ቤት የአንድ ወር አሁን ከፍለናል። እነሱም አውቆ አሳቸውን እየቻሉ ስራውን ወደ ስራም ተመልሶ እንዲገቡ ይደረጋል ነው እኛም ባለን መረጃ ማለት ነው።
ስለዚህ አጠቃላይ 4 ወር ይሆናል ማለት ነው። ቀጥሎ ማንዶር ነው ያሉኝ።
ትላንትና ያው የቀበሌው ሊቀመንበሮችም ከአሁን በፊት የከፈሉበትን ውል ይዞ መጥተው እንደ አስፈላጊነቱ ልጆቹ ክፍያ እንዲያገኙ እንዲደረግ ነበር እስከ ትላንትናው። ዛሬ ደግሞ ያለውን ለውጥ ጠይቄው ነበር የፋይናንስ ኃላፊው ቀደውዬ። አሁን የአንድ ወር ከፍለናል። ፖሊስም ደግሞ ያስወጣቸው ገፉበት በቃ አሁን የአንድ ወር ይከፈላቸዋል ውጡ ተብሎ ነው እነሱም ያስወጧቸው በየቦታቸው ተመልሶ እንዲኖሩ። አሁንም እንደ አስፈላጊነቱ የአንድ ወር እንደሚጨመርላቸው ነው እሱ የነገረኝ።
በኦሮሚያና በሶማሌ ክልል አዋሳኝ ወረዳዎች የተፈጠረውን ግጭት ተከትሎ ወደ 1 ሚሊዮን የሚጠጉ ዜጎች ተፈናቅለዋል። በቅርቡ ወደ ስልጣን የመጡት ጠቅላይ ሚኒስትር አብይ አህመድ ለዚህ ችግር እልባት መስጠት ቀዳሚ ተግባራቸው እንደሚሆን መናገራቸውም ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ወደ ተከታዩ ዘገባ እናልፋለን። እስክንድርን ለቀደመው ዘገባው እናመሰግናለን። በሚዛን ቴፒ ዩኒቨርሲቲ የሚዛን የትምህርት ቅጥር ግቢ ዩኒቨርሲቲው ለተማሪዎች በቂ አገልግሎት ባለመስጠቱና ሴት ተማሪዎች ላይ ከትምህርት ቤቱ ውጪ በሚኖሩ የአካባቢው ማህበረሰብ አባላት የመደፈር ሙከራ እየተደረገባቸው ነው በሚል የትምህርት ሂደቱ መስተጓጎሉን የተቃውሞ ሰልፍ መካሄዱን ለአሜሪካ ድምጽ አስተያየት ሰጡ ተማሪዎች ገልጠዋል። የአካባቢው ነዋሪዎች በፊናቸው ችግሩ የመልካም አስተዳደር እንጂ የመደፈር ሙከራ ወይም ጥቃት አልተፈጸመም ይላሉ። ጽዮን ግርማ አንድ ተማሪና አንድ የአካባቢው ነዋሪ አነጋግራ ተከታዩን አጠናቅራለች።
ስሟ እንዳይጠቀስ የጠየቀች በሚዛን ቴፕ ዩኒቨርሲቲ ሚዛን ካምፓስ ተማሪ ተቃውሞና ግጭት የተቀሰቀሰው የሴት ተማሪዎች በዩኒቨርሲቲው ግቢ ይደፈራሉ የሚል ወሬ መናፈስ ከጀመረ በኋላ ነው ትላለች። ሁድለትም በትምህርት ቤቱ ግቢ ውስጥ በሴት ተማሪዎች ላይ የመደፈር ሙከራ ተፈጽሞ ነበር ብላለች።
ሴቶች በመደፈር ምክንያት እና ሴቶች ትምህርታቸው ሲከበር እንዴት እንሆናለን በሚል ነበር የተነሳ ሲነሳ።
ይሄ የሴቶች መደፈር ያልሽው የተረጋገጠ በፖሊስ የተመዘገበ የታወቀ ነው?
አይ እንደዛ አልተረጋገጠም። የታየ ነገር የለም። ተማሪውም ያጋልጦ የሰጠ ነገር የለም። ግን አሉባልታ ነገር እና የሁድለቱ የተረጋገጠ ነው። እንዲህ ሊደፍራት በገባበት ነው ጥዋ ያስመለጠች። ከዛ በፊት ግን
ከዛ በፊት ሴት ተማሪዎች ይደፈራሉ የሚል አሉባልታ ነው አለ ያልሽው። እሁድ ዕለት እስቲ የተከሰተው ምንድን ነው?
እሁድ ዕለት ሽንት ቤት ውስጥ በነበረበት ሰዓት መብራት አልነበረም። ሽንት ቤቱ ሁለት ሰዎች ናቸው ገብተው የአንዷን ስልኳን ቀምታ ትሮጠ፣ የአንዷን ደግሞ ሲያፍናት ውሃ ዘበኛው ደረሰላት። ከዛ ዘበኛውን ደፍሮ ታመለጠ ሰውየው ማለት ነው። ከዛ በዛ ምክንያት እሷ ጮኸች፣ ሰው ሁሉ ተሰባሰበ፣ ጥይት ምናምን ተተኮሰ። ከዛ ድንጋይ ምናምን ውርወራ ተጀመረ።
እሁድ ዕለት እንደዛ የመደፈር አደጋ ደርሶባታል ተማሪዋ ወይስ ሙከራ ነው?
ሙከራ ነው። ያዛት ፊቱ ላይ ጥንብለት ሲሆን ጥዋ ነው ያምትን ያለችው አመለጠ።
የተማሪዎቹ ተቃውሞ የተቀሰቀሰው በዚህ ምክንያት ነው?
አዎ፣ በዚህ ምክንያት ሌላ ነገር የለውም። ሴቶች ሰልፍ ወጣል። በዛ ሴቶች ሲወጡ ወንዶችም እህቶቻችን እንዴት ይደፈራሉ በሚል ወንዶችም ተቀላቀሉ።
መቼ ነው ሰልፍ የወጣችሁት?
ሰኞ ጠዋት።
የት የወጣችሁ ሰልፉን?
እዛ ግቢ ውስጥ ፕሬዚዳንት ቢሮ ላይ ነበር የተወጣው። ማንም ይሰማንም አልነበረም። በዛው አንድ በአንድ ድንጋይ ሲወረወር ሁሉም ብትንትን ወጣ። ፌዴራል ፈሰሰ። በቃ ብዙ ተማሪዎች ተጎዱ። የሞትን ይበምቅ።
ምን አይነት ጉዳት ነው የደረሰው?
በፌሮ በድንጋይ የመመታት የመድማት እንጂ የሞት እንኳን አልነበረም።
ተማሪዎቹ እንደዚህ የመደፈር ስጋት የመደፈር ሙከራ የሚመጣባቸው የትምህርት ቤቱ አጥር የጠበቀ አይደለም፣ ለአደጋ የሚያጋልጥ ነው፣ ክፍት ነው ማለት ነው?
አዎ፣ በጀርባ በኩል ክፍት ነው። በሴቶች ደረጃ ክፍት ነው። በቃ ምንም ነገር የለውም። ውሃ ለመቅዳት ለሊት እንወጣለን። ውሃ ስለሌለ ማለት ነው። ግቢ ውስጥ
የት ነው የምትወጡት?
ለወራጅ ውሃ አለ የሚወርድ ውሃ። በዛ ውሃውን ለመቅዳት ለሊት ይወጣለን፣ ንጹህ ውሃ ለማግኘት ማለት ነው። ያ ውሃ ላይ ደግሞ የካፌ ጣቢ ምናምን ይገባበታል እና ለሊት ስራ ከመጀመሩ በፊት ውሃ ለመቅዳት ይችላል። በዛ አጋጣሚ ነው እንግዲህ ዘበኛ ይሁን የውጭ ማህበረሰብ ነዋሪ አይታወቅም፣ ለሊት እየወሰዳቸው እዛ ደፍሮ ጣላቸው ምናምን ይባላል።
ስለዚህ አሁንም ውሃው የምትቀዱት ከዛ ነው?
ውሃ የለም። በቃ የምንታጠበውም ገላችንም ልብስ የምናጠው በዛ ነው። የምንጠጣው ግን ከካፌ ነው የምንቀዳው።
የትምህርት ቤቱ አስተዳደር ተቃውሞውን ስታደርጉ ምላሽ ሰጥተዋችኋል? ወጥተው አነጋግረዋችኋል?
የለም፣ መለሰልን ሰው የለም። ትናንት ስብሰባ ነበረ ከሰዓት ላይ። እኛ ግን ያው ሸሽተን ውጭ ስለነበር ምን እንደተባለ አልሰማንም። ውጭ ነን እኛ ከተማ ከዩኒቨርሲቲ 4 ኪሎ ሜትር ወጣ ብለን ማለት ነው።
ትምህርት የለም ማለት ነው አሁን?
የለም፣ ኧረ ምንም ትምህርት ነው የለም። አይደለም ትምህርት፣ ምንም ሰራተኛ ራሱ የለም። ምግብ ራሱ እያገኙ አይደለም። ትናንት ቀን ሙሉ የለም።
ከዚህ ውጭ ያለው ጥያቄያችሁ ምንድን ነው? ይሄ የትሬሴት ተማሪዎች የመደፈር ሙከራ ይቅር ሲባል ሌላ ተያይዞ ያነሳችሁ ጥያቄ አለ?
ኧረ የለም፣ የተቻለ በቃ እና ይሟላልን፣ የጎደለ ነገር ይሟላልን የተባሉ።
ምን ምንድን ናቸው የጎደሉት ነገሮች?
የሆነ በብዛት ውሃ የለም፣ መንገድ ጭቃ ነው፣ በጣም ያስጠላል ጊዜ እና አሁን ደግሞ ማህበረሰቡ ስማችን ያጠፋችሁ በሚል ማህበረሰቡ ነዋሪ የሞተ ሰው አለ ይመስለኛል።
የአካባቢው ሰው ማለት ነው?
ትላንትና ላይ ሞቷል መሰለኝ። እና ዛሬ እዛ ግቢውን አካባቢ ወረውት ነው ያሉት፣ ተማሪ ካልገደለን እያሉ።
አሀ፣ እናንተ የምትሉት ከውጭ የገቡ ናቸው ነው?
እንደዛ ሲባል እንዴት ስማችንን ያጠፋሉ ይሉና ማህበረሰቡ ይነሳሳል፣ ተማሪውን ካልገደልን አላ።
ሌላ ስሙ እንዳይጠቀስ የጠየቀ የአካባቢው ነዋሪ በበኩሉ የተቃውሞ ምክንያት የመልካም አስተዳደር ችግር ነው ይላል።
እንደሚታወቀው ሚዛን ማለት ከጥንት ጀምሮ የትኛውም የኢትዮጵያ ብሔር ብሔረሰቦች ተከባብሮ የሚኖርባት አካባቢ ነው። እዛ አካባቢ ያው በዶሚናንት ነዋሪ እና የሚባለው ቤንች ቤተሰብ ነው። ያ ቤንች ቤተሰብ ከዚህም በፊት እንዲህ አይነት ድርጊትን ፈጽሞ አያውቅም። ጥልቻ እንኳን ካለ በባህላዊ ሁኔታ እየፈታ የሚኖር ህዝብ ነበረ። አጋጣሚ ዩኒቨርሲቲ አካባቢ ላይ በአስተዳደራዊ ችግር ተከሰተ። ያ ችግርን ዩኒቨርሲቲ አመራር መፍታት ባለመቻሉ ሂዶ እስከ ብሔረሰብ ድረስ አንዳንድ አላስፈላጊ ስድብ ቃሎችን ብሔረሰቡን የሚያንቋሽ ነገሮች ሲገለጽ ከዛ ነው ህዝቡ ተነስቶ ረብሻን የቀጠለው።
በህዝቡና በተማሪው መካከል ነው ረብሻው ያለው?
አይደለም፣ ይሄ ህዝብ ራሱ ማማት ቤንች ራሱ ማስተዳደር አይችልም የሚል ቋንቋ ነው። ከወሎ ዩኒቨርሲቲ ነው የመጣ ማቴ ዩኒቨርሲቲ ፕሬዚዳንት ማለት ነው። እና ወሎ ዩኒቨርሲቲ ነበር ሲያራ የነበረው እዛ ምክትል ፕሬዚዳንት፣ ከዛ ሚዛ መጥቶ ተሾመ። ከዛ በኋላ አብዛኛውን ጊዜ አይቀመጥም እሱ በስብሰባ ምን እያለ ቤተሰቡም ሌላ ቦታ ነው ያለው፣ እዛ እየሄደ አንዳንዴ ምትንትም ያደርግ። ስለዚህ የተማሪው ችግር ባጎት አፈታ ሲቀር ከዛ ይሄ ህዝብ ራሱ መስለ ስለማይችል ነው ሌላ ምትንትም የሚያደርግ የሚል ነገር ነው አልባ ተማሪ ያነሳው። ከዛ ጋር ተያይዞ ነው ረብሻ ተማሪ ከዛ ተነስቶ እንቺ ተባበረ መስታወት ምናምን ከዛ በዙሪያ ያለው ህዝብ ወጣና ይሄ አንደኛ ህዝብ ሀብት ነው፣ ስለዚህ ይሄ ህዝብ ሀብት እንዲመሆን የለበት ባጉ ያካሪቸው ቢያሳድድ ኑሮ እንደ ነገር አይከሰትም ነበር። ይሄ መቆም አለበት ተቃውሞ አቀረበ። ከዛም አላስፈላጊ ስድብ ቃላቶች መጡ። ከዛ ህዝብ ተነሳና ተማሪዎችን ጭምር በሰልፍ ወጡና ተቃውሞ አቀረበ። ከዛን ቀስ በቀስ ሚዛን ከተማና መንከታውን ጠቅላላ ሙሉ በሙሉ ማለት ከ50 እስከ 60 ሺህ በላይ ሆነ እንደውም የወጣ ህዝብ ከገጠር ወጣ። ከዛ ባለ ተቃውሞ ያሰማ ነበር። ከጸጥታ ኃይል ጋር ግጭት ተፈጠረ። አንድ ህፃን ሞተ። ማታ 6 ያክል ተማሪ ነው የድግት በብረት ትምህርት ተማሪ የነበረ ልጅ አጋጣሚ ከፖሊስ እጅ ጥይት አምቶ መታውና ሞተ። ከዛ ተቃውሞ ዛሬ በጣም የቀጠለው
ተማሪዎቹን ግን ስናነጋግራቸው ሴቶች ልጆች እዛ አካባቢ ላይ የመደፈር ሙከራ ይደረግባቸዋል፣ በዛ ምክንያት ነው የተቃወም ነው ብለዋል።
ይሄ በጣም ውሸት ነው፣ ምንም አይገናኝ ነገር ነው። ምናልባት ከዚሁ የተነሳውን ጥያቄ እንትን ለማድረግ ነው። ለምሳሌ አሁን ልጅቷ ተጠይቃለች፣ በፖሊስም ቃል ስታለች። አጋጣሚ የሙስሊምነት ተከታይ ስትናገር ይሄ ሀዝቡላ በፍጹም ይሄ ነገር በእኔ ላይ የተፈጸመ ነገር የለም ነው የምትለው። ተማሪ ሲደፈረ የለም።
ዩኒቨርሲቲ በእውቀትና በክህሎት እንጂ በብሔረሰብ ይመራል? አንዱ ብሔረሰብ ከዚህኛው ብሔረሰብ የመጣ ይሄንን ዩኒቨርሲቲ ይምራው፣ ከዚህኛው ብሔረሰብ የመጣ ይሄኛው ይሄንን ዩኒቨርሲቲ ይምራው የሚል ጥያቄ ማንሳት ተገቢ ነው? ወይም በአካባቢው ሰው መተዳደር አለበት ዩኒቨርሲቲ ይባላል?
እንደዛ አይባልም። ዩኒቨርሲቲ ሲጀመር በብሔረሰብ ይመራ አይደለም። ዩኒቨርሲቲ ይመራ አንደኛ እንዲፈልቅ በእውቀት የሚመራ ነው የሚሆነው። የአካባቢ ረሳ እንደዛ ነው የሚያደርገው። እስቲና እንደ ጥያቄም ቀርቦም አያውቅም። ግን ዩኒቨርሲቲና አንድ አቶ ዜናዊ የሚባል እዛው የዴድን አስተባባሪ ተብሎ አለ። አጋጣሚ ልጆች ጥያቄ ሲያቀርብ የተናገረው ቃል በጣም አስቀያሚ ቃል አለ፣ ለመናገር በጣም ያስጠላ ማለት ነው። እና የዴድን አስተባባሪ ነበር እና አንዳንድ ነገሮች እያየን ነው። አንደኛ ግቢው በአግባቡ እየተመራ አይደለም። አንዳንድ ነገሮች የተሰሩ ነው። የንብረት ማቴኞቹን በጀት በአግባቡ የተጠቀምን አይደለም። ምርምሮች አጋጣሚ አካባቢውን ለምሳሌ አሁን የተለያዩ የሚመረቱ ሰብሎች አሉ፣ የተለያዩ እንስሳ ዝርያዎች አሉ፣ ባህላዊ እንትኖች አሉ። እነዚህ መሰረት አድርጎ መሰራት አለበት ምናምን ብለን ጥያቄ ሲያቀርብ የአካባቢ ልጅ ያላቸው ምን ልታመጡ የሚል ነገር አንድ ቋንቋ የተባለ ነገሮች አሉ። እነዚያ ቋንቋዎች ናቸው ያድርግ እንጂ ይህ በምስር ቤንች ማጅ ላይ ቀርቦ ማያውቅም። ቤንች ማጅ ደግሞ እንዲያት ሀሳብ ነገሮች ውስጥም ገብቶ ማያውቅም። ግን በታሪክ ሚዛን ባሏ ከተማ በፍቅር ነው የምትታወቀው እንጂ እንዲያ ነገር ተነስቶ ማያውቅም። ዩኒቨርስ ላይ እንዲያት ሀሳብ የላቸውም ህዝቡ ራሱ።
አሁን እርስዎ እኮ አሉኝ በአካባቢው ቢመራ ኖሮ በአካባቢው ሰው ቢመራ ኖሮ መስታወት አይሰበርም ነበረ፣ እንደዚህ አይነት ዩኒቨርሲቲው ላይ አደጋ አይደርስም ነበር አሉኝ።
ኃላፊነት ሊሰማው ይገባል። ቢያንስ ዩኒቨርሲቲ የሚመራ ሰው ቤተሰቡን ቁጭ አድርገው በጣም ተረጋግተው ዩኒቨርሲቲ መምራት አለበት። ዩኒቨርሲቲ ለምሳሌ ከሱ ጋር ተመሰረቱ ወለጋ ዩኒቨርሲቲ፣ ወላይታ ሶዶ ዩኒቨርሲቲ፣ ደብረ ማርቆስ፣ ደብረ ብርሃን ዩኒቨርሲቲ ጫውን ስና እንዲሁም ኳሊቲ ስንወቅጤ ሲታይ አሁን ያሉ ደረጃ በጣም በማደግ ላይ በጣም አድገዋል። እንዲሁም ከአንደኛ ዲግሪ አልፎ እስከ ሶስተኛ ዲግሪ ያስተማረ ነው ያለው። ሚዛን ግን የማስተርስ ዲግሪ እንኳን ለማስተማር አሁን እየቻለ አይደለም። ይህ አንደኛ በአግባቡ ስላልተያያዘን፣ ስለዚህ ይሄ ደግሞ ዩኒቨርሲቲን ቀስ በቀስ ወደ ያስቀረዋል። ስለዚህ ማህበረሰቡ ላይ መምጣት ይዘን ለውጥ እያመጣ አይደለም። ስለዚህ በተረጋጋ ሰው መመራት አለበት የሚል ጥያቄ እንጂ ሌላ ብሄድ የሚል ነገር የለም። ይህ ሊሰመር የሚገባ ጉዳይ ነው።
በጉዳዩ ላይ የተሟላ መረጃን ለማግኘት ከዩኒቨርሲቲው አስተዳደር፣ ከከተማው አስተዳደር እና ከፖሊስ መረጃን ለማግኘት ያደረግነው ከፍተኛ ጥረት ስልካቸው ስለማይነሳ አልተሳካልንም። እንዳገኘናቸው ምላሻቸውን ይዘን ለመመለስ ጥረታችንን እንቀጥላለን።
ወደ አዲስ አበባ መለስ እንበል ደግሞ። አሁን ሰማያዊ ፓርቲ ትናንት በጠራው ጋዜጣዊ መግለጫ ከየቦታው ስለሚፈናቀሉ ሰዎች መንግስት አስቸኳይ እርምጃ ካልወሰደ አገር አቀፍ ሰልፍ እጠራለሁ ሲል አስታውቋል። መለስካቸውማ ተከታትሎታል።
ሰማያዊ ፓርቲ ዛሬ ከቀትር በኋላ በጠራው ጋዜጣዊ መግለጫ ላይ ባሰራጨው ጽሑፍ የኢህአዴግን ስርዓት በፈጠራ ታሪክ በተንኮልና በጥላቻ የሀገሪቱን ሕዝብ እሴቶች በመበረዝ የአገር አንድነትን በማናጋት የዜጎችን ሰላማዊ ኑሮ ክፉኛ አናውጦታል ሲል ይከሳል። ይህን ከፋፋይ ስርዓት ያለውንም ለአንዴና ለመጨረሻ ጊዜ እንዲያከትም የተጀመረውን ህዝባዊ ትግል ተጠናክሮ እንዲቀጥል የበኩሉን አስተዋጽኦ እያደረገ እንደሚገኝና እንደሚያደርግም ቃል ይገባል። ጽሑፉ አክሎም የሥራቱ አገልጋዮች በሚላቸው አካላት አመራር ሰጭነት በሀገራችን የተለያዩ ክፍሎች በዜጎች ላይ እጅግ ኢሰብአዊ የሆኑ ድርጊቶች ተፈጽመዋል ሲል ለዚህ ማሳያ ናቸው ያላቸውን ይዘረዝራል። የፓርቲው የሕዝብ ግንኙነት ምክትል ኃላፊ አቶ ቴድሮስ ሀብተማርያም ጽሑፉን በንባብ አሰምተው ነበረ።
ለዚህ ማሳያ ይሆን ዘንድ ከዚህ ቀደም በቤንችማርክ ዞን በረደኖ፣ በኢንቁፍቱ፣ በወተር፣ በአርሲ፣ በጅማ፣ በቡኖ፣ በጌዶ፣ በኢትዮ ሱማሌ፣ በጉጂ ዞን እና በሌሎችም የሀገራችን አካባቢዎች በዜጎቻችን ላይ ሰቅጣጭ ኢሰብአዊ የሆነ በደል ተፈጽሞባቸዋል። እንዲሁም ከሚኖሩበት አካባቢ እንዲፈናቀሉ ጭምር ተደርጓል። ሀብት ንብረታቸው ወድሟል። በዋናነት በቅርብ ጊዜያት ውስጥ የተመለከትናቸው በታጠቁ ኃይሎች እንዲሁም በሌሎች የአገዛዙ ጥገኞች አጃቢነትና አስፈጻሚነት ከአንድ ሚሊዮን በላይ በሚሆኑ በኢትዮ ሶማሌ፣ በሞያሌና በሌሎች አካባቢዎች ይኖሩ የነበሩ የኦሮሞና የሶማሌ ተወላጆች ላይ የተፈጸመው በደሎች የቅርብ ጊዜ ክስተቶች ናቸው።
ይህን መሰል ድርጊቶች በሌሎችም የሀገሪቱ ክፍሎች እየተፈጸሙ ለመሆኑም ጽሑፉ ምሳሌ ይሰጣል። አቶ ቴዎድሮስ ሀብተማርያም
የአገዛዙ ግፍና በደል ከትናንቱ ዛሬ እየከፋ መጥቶ ዜጎች ለዘመናት ሲኖሩ ከነበሩበት አካባቢ እንዲፈናቀሉ እየተደረገ ይገኛል። ዛሬም በአማራ ማህበረሰብ ተወላጆች ላይ በገዢው ቡድን የሥራ ኃላፊዎች ትእዛዝ ሰጭነት እየተፈጸመባቸው የሚገኘው እጅግ አስከፊና ኢሰብአዊ ድርጊት ሰማያዊ ፓርቲ በጽኑ ያወግዛል።
የሰማያዊ ፓርቲ የሕዝብ ግንኙነት ኃላፊ አቶ አበባ ካሉ በተለይ በቤንሻንጉል ጉሙዝ እና በሌሎች አካባቢዎች ተፈጽሟል ስለተባለው መፈናቀል አሃዝ እየዘረዘሩ መረጃ ሰጥተዋል።
እስከ ትናንት ድረስ ከቤንሻንጉል ጉሙዝ የሚፈናቀሉ የአማራ ብሔረሰብ ተወላጆች ቁጥር እየጨመረ መጥቷል። በትናንትና ሁለት እንኳን በአማራ ክልል አደጋ መከላከልና ዝግጁነት ጽሕፈት ቤት 64 በቁጥር 64 የሚሆኑ ተፈናቃዮች ናቸው ገብተው ያደሩት። በየቤተ ክርስቲያኑ ከ500 በላይ የሚሆኑ ተፈናቃዮች እዛው ባህር ዳር ከተማ ውስጥ ይገኛሉ። ይህንን የፓርቲያችን በክልሉ የሚገኘው የፓርቲ ጽሕፈት ቤት በአካል ተገኝቶ ነው የኛ አመራሮች ያረጋገጡት። ወልዲያ ላይ ስንሄድ ደግሞ 920 የሚሆኑ ከቡኖ ዳጋ ወረዳ የተፈናቀሉ ያውም በደርግ ዘመን የሰፈሩ የነበሩ ናቸው። ከአማራ ክልል ሄደው ወልዲያና ጭፍራ መካከል ሆሮ የሚባል አካባቢ ላይ ነው የሰፈሩት። እነኚህ ከጥቅምት ወር ጀምሮ እስቲል ነው እንትኑ አላቋረጠም። እነኚህ ወገኖች በጣም ከፍተኛ የምግብና የአልባሳት ችግር ላይ ነው ያሉት።
በመጨረሻም ሰማያዊ ፓርቲ ይህንን በዜጎች ላይ የተፈጸመ ነው ያለውን አስከፊ በደልና መፈናቀል የማይሻሻል ከሆነና ድርጊቱን የሚፈጽሙ የመንግስትና የገዢው ፓርቲ አካላት ለፍርድ የማይቀርቡ ከሆነ ከመግለጫ ያለፈ እርምጃ እንደሚወስድ አስታውቋል። አቶ አበበ አካሉ
የሰማያዊ ፓርቲ ስራ አስፈጻሚ ኮሚቴ ባለፈው ቅዳሜ ባደረገው አስቸኳይ ስብሰባ በዚህ ጉዳይ ላይ አጽንኦት ሰጥቶ ነው ውሳኔ ያሳለፈው። በመላው አገሪቱ ይህንን የዜጎችን መፈናቀል የሚቃወም ህዝባዊ ንቅናቄ እናደርጋለን። በመላው አገሪቱ ይሄን ለማድረግ ፓርቲው ራሱን ስትራክቸር እንዲያውም አንዳንድ አካባቢ ላይ የተፈጠሩ ችግሮችን የሚያይ ቡድን ከዚህ ይልካል። በሁሉም ክልሎች ላይ እነኚህ ቡድኖች ከተመለሱ በኋላ ፖለቲካዊ ውሳኔ ሰጥተን የሚመለከተውን አካል አሳውቀን ይህንን የሚያወግዝ ጽኑ የሆነ ህዝባዊ ተቃውሞ ማዘጋጀት መቻል አለብን። በመላው አገሪቱ ህዝቡ ተፈቃቅሮ እንዲኖርም ማድረግ መቻል አለብን የሚል አቋም ይዘን ነው ይህን መግለጫ የሰጠነው።
የሰማያዊ ፓርቲ ኃላፊዎች በሰጡት በዚህ ጋዜጣዊ መግለጫ በኢትዮጵያ ውስጥ በየጊዜው የሚከሰተው ከማንነት ጋር የተያያዘ መፈናቀል መንስኤው በሀገሪቱ የተተከለው ቋንቋንና ነገድን ማዕከል ያደረገው የፌዴራል ስርዓት ነው። ገዢው ኢህአዴግና አንዳንድ ተቃዋሚ ፓርቲዎች ደግሞ ይህንን ፈጽሞ አይቀበሉም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደ መጨረሻው የመጽሔቱ ትንታኔ ርዕስ እንሻገር። አድማጮች፣ ከሞያሌ ተሰደው ኬንያ የሚገኙ ኢትዮጵያውያን ለምግብ እጥረት መጋለጣቸውን አመልክተዋል። እየተሰጣቸው ያለው የምግብ እርዳታ ለሕፃናት በምግብነት የሚውል ባለመሆኑ ባለፈው ሳምንት ውስጥ ብቻ የሶስት ሕፃናት ሕይወት ለህልፈት ተዳርጓል ይላሉ እነኚሁ ነዋሪዎች። በሁለቱ ካምፖች ተጠልለው የሚገኙትን ኢትዮጵያውያን እየረዳ ያለው የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን በበኩሉ በጊዜያዊ መጠለያው የሕፃናት ሞት እንደነበርና ነገሩ ግን የተከሰተው በባህላዊ ሕክምና ሳቢያ ነው ይላል። ገልሞ ዳዊት ተከታዩን ዘገባ አጠናቅሯል።
ከኢትዮጵያ ሞያሌና አካባቢዋ ተሰደው ሶሎሎ አካባቢ ሰፍረው የሚገኙ ኢትዮጵያውያን በምግብ እጥረት እየተቸገሩ መሆናቸውን ተናገሩ። በዚህም በተለይ ነፍሰ ጡር ሴቶችና ህጻናት እየተጎዱ መሆናቸውን ገልጸው ባለፈው ሳምንት 3 ህጻናት እንደሞቱ ለአሜሪካ ድምጽ ተናግረዋል። ወይዘሮ ደርሚ ገልማ ከአራት ልጆቻቸው ጋር በግዛዩ መጠለያው ለሁለት ወር ኖረዋል። ስደተኛውን እየጎዳ ስላለው የምግብ አቅርቦት ችግር ያብራራሉ።
አሁን የተባበሩት መንግስታት ድርጅት ነው እየረዳን ያለው። ደንበኛ ምግብ እንኳን እያገኘን አይደለም። እየሰጡን ያሉት ማሽላ ነው። ይህንን ማሽላ ህጻን ሊመገብ አይችልም። ሌላ ተጨማሪ አልሚነት የለውም። በምግብ በኩል ሰው በጣም እየተጎዳ ነው። አሁን ለልጆቻችን የምንሰጠው ሌላ ምግብ የለንም። በዚህ ስደተኞች ካምፕ በቂ ምግብ ባለማግኘታቸው 3 ህጻናት ሞተዋል። የታመሙ ሌሎች ህጻናትም አሉ።
ወይዘሮ ደርሚ በእርዳታ መልክ እየተሰጠ ያለው ማሽላ ስደተኞች መመገብ እንዳልቻሉ ነው ደጋግሞ የሚናገሩት። ወይዘሮ ቀበሌ ሳፈቱ ደግሞ የአራት ልጆች እናት ናቸው። የሶስት አመት ታናሽ ልጃቸው በጠና መታመሙን ይናገራሉ።
ዳይን ሪያ አፈር ተቆና ራከማለ ዶኩብዘር ተራዱኩ
እኔ አራት ልጆች አሉኝ። ከነሱ አንደኛው በጠና ታሞብኛል። ሆዱን ነው የሚያመው። ራሱን በጣም ያቃጥለዋል። ሐኪም ቤት ወስጄዋለሁ፣ ግን እስካሁን ምንም አልተሻለውም። አሁን ማሽላውን ነው እያበላሁት ያለሁት። በፊት ቤቴ በነበርኩ ጊዜ ከየትም አምጥቼ ያለኝንም ሸጬ ለልጆቼ በቂ ምግብ ሰጣቸው ነበር። አሁን ልጄ የታመመው በዚሁ በምግብ እጦት ምክንያት ነው።
ስደተኞቹ የደህንነት ስጋት እንዳላቸውም ይናገራሉ። አንድ ስሙ እንዳይጠቀስ ተጠየቀ በሶማሌ ግዛዊ መጠለያ የሚኖር ኢትዮጵያዊ ስደተኛ ለስደተኞች በቂ ጥበቃ እየተደረገ እንዳልሆነ ነው የሚገልጸው።
ከእርዳታ ማጣት በተጨማሪ የደህንነት ስጋትም አለ። በትክክል ስደተኞች ሊኖሩበት በሚገባ መጠለያ ቦታ አይደለም ያለ ነው። ከኢትዮጵያ ድንበር 2 ኪሎ ሜትር ብቻ ርቆ ነው ያለ ነው። ለዚህም UNHCR መፍትሄ እንዲሰጠን ደጋግመን ጠይቀን ነበር። ከዚህ ራቅ ወዳለ ስፍራ ወስደው እንዲያስቀምጡን ጠይቀናቸው ነበር። እነሱ ግን እስካሁን ምንም መፍትሄ ሳይሰጡን በመቅረታቸው የምንኖረው በፍርሃት ነው።
የስደተኞቹን ቅሬታ አስመልክቶ በኬንያ የተባበሩት መንግስታት ድርጅት የስደተኞች ጉዳይ ቢሮ ቃል አቀባይ የሆኑትን ይቦን እንደገን ጠይቀን ነበር። በቅርቡ በደንበላ ፈቻና 3 ህጻናት በባይላውያክም በተሰጣቸው መድኃኒት ተጎድተው በተቅማጥ በሽታ ህይወታቸው እንዳለፈ ሚስስ ይቦን ገልጸዋል። የተመጣጠነ ምግብ በማጣት ህይወቱ ያለፈ ህጻን እንደሌለ ተናግረው ይህም እንዳይከሰት የእርዳታ ሰጪ ድርጅቶች ከ20 በላይ ህጻናት የአልሚ ምግብ እየሰጧቸው መሆኑን ገልጸዋል። ስደተኞቹ ያነሱትን የደህንነት ስጋት በተመለከተ ደግሞ የኬንያ ፖሊስ ቀንቀን በጊዜያዊ መጠለያው ቅኝት እንደሚያደርግና ለወደፊትም የስደተኞቹን ዕጣ ፈንታ ለመወሰን ድርጅታቸው አሁንም ከኬንያ መንግስት ጋር ምክክር ላይ መሆኑን ገልጸዋል። አሁንም ከ4000 በላይ የሞያልና አካባቢያ ነዋሪዎች የታህሳስ 10 እንግዲህ ያሸሽተው ኬንያ ይገኛሉ። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። እስከ ምሽቱ 4 ሰዓት በ19 እና በ25 ሜትር ባንድ እንገኛለን።
አሁን የፕሮግራም ማሳሰቢያ።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እስካሁን ባከናወኗቸው ፖለቲካዊ ጉዳዮች የሚያመሰግኗቸው እንዳሉ ሁሉ የሚተቿቸውም አሉ። እርሶስ በርሳቸው የሥራ ክንውን ዙሪያ ጥያቄ ወይም ትችት አለዎትን? ጥያቄዎቻችሁን እንዲመልሱ የፖለቲካ ተንታኞች ጋብዘናል።
ከአዲስ አበባ የሕግ ባለሙያና የፖለቲካ ተንታኝ የሆኑትን አቶ ውብሸት ሙላትን፣ ከዚህ ከዩናይትድ ስቴትስ ሚሽጋን በሚገኘው ኬተሪንግ ዩኒቨርሲቲ የታሪክ መምህርና ወቅታዊ የኢትዮጵያ ፖለቲካ ጉዳዮች ላይ የሚጽፉ የሚሳተፉትን ፕሮፌሰር ሕዝቅኤል ገቢሳን ጋብዘናል።
ጥያቄዎቻችሁም በስልክ ቁጥር በተለመደ 202-205-9942 የውስጥ መስመር 14 ደውለው ሀሳቦን ያስቀምጡልን፣ ወይም በhorn@voanews.com የኢሜል አድራሻችን፣ አሊያም በፌስቡክ ገጻችን @voaamharic እስከ ነገ ሐሙስ ጠዋት አድርሱን።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ሰዓቱ በኢትዮጵያ አቆጣጠር አሁን ከምሽቱ 3:39 ያመለክታል። ወደ ሁለተኛው አጋማሽ በዚሁ ተሸጋግረናል። ተከታዩ ወይም ቀዳሚው ታዲያ ኢትዮጵያውያን በአሜሪካ ነው።
ዋሽንግተን ዲሲ አካባቢ ቀደም ቆይቶ ታርሽም ያስለሆነ
አው ልክ ነው። እስኪ
ባለቤት አንተና
ለባለቤት ያለበት
አው ባለፈው ሳምንት ዲሲ አካባቢ የተለያዩ የታክሲ ኩባንያ ህብረት ፈጥረው UVC በሚል ስም ድርጅት ካቋቋሙ 10 አመት እንደሞላቸው የህብረት ደግሞ በተለይ ለኢትዮጵያውያን ምን አንደምታና ትምርት እንደሚኖረው ለማመልከት 15 ቀን እንዳልኩት 3 እንግዶች አቀርበን ነበር። የቦርዱ ሊቀመንበር አቶ ደግፈ ሰጠኝ፣ የድርጅት ስራ አስኪያጅ አቶ ኤርሚያስ ወሰኑና 10ኛ አመት ባሉን ፕሮግራም ሲመራና አንዳንድ ጥያቄም ዛው ለህዝብ ሲያብራራ የነበረው ሌላ በታክሲ ቢዝነስ የሚገኘው አበበ በለው ነበሩ እንግዶቻችን። ክፍል አንድ ጥያቄ ያቆመው ችግር በታክሲ በኩል ታሪፍ በመተመን ተሳፋሪ ብዙ ጊዜ ያላግባብ ከፈልኩ ከተተመነው በላይ አስከፈሉኝ እያለ ችግር ይፈጥራል። ይሄ በኡቨርና
በሊፍት ባዳዲሶቹ
አይገኝም። ግን በእናንተ በኩል እንዴት ነው? ሄሮሮ ይመጣል ወይ ብለን ጠይቀን ጥያቄው ሳይመለስ ተንጠልጥሎ ነበር የቀረው። ዛሬ ጥያቄው ይመለሳል፣ ፕሮግራሙም ይጠናቀቃልና አቶ ደግፈ ሰጠኝ ናቸው ይሄን የመለሱት።
ካለንበት የቴክኖሎጂ እድገት አንፃር ይሄ የሚባለው ነገር ፈጽሞ የቀረ ነገር ነው። ዛሬ ዲጂታል ነው። ልክ እንደ ሌሎቹ ዘመናዊ ትራንስፖርት አገልግሎቶች አንድ ተሳፋሪ መኪና ውስጥ በሚገባበት ጊዜ ሜትሩ ሲጀምር ዲጂታል ነው። የሚከፍለውም በክሬዲት ካርድ ነው፣ አልፎ አልፎ ካልሆነ በስተቀር የካሽ ግብይቱ። ያም ቢሆን የተነበበውን ቁጥር ብቻ ነው። እና ይሄን አክል በክፍያ በኩል የሚኖረው ቅሬታ 100% የተቃለለና የሌለ መሆኑን ነው። መኪናው በሄደ ቁጥር የሚነግረው ቁጥር አለ፣ ከዚያ ውጪ የሚሆን ነገር የለምና ዛሬ በዋሽንግተን ዲሲ ያሉ ታክሲዎች በሙሉ የሚያስከፍሉት እዛው ሜትሮ ላይ የሚደረግ ነው። ማናቸውም አሽከርካሪዎች ያንን ነገር ሊነኩት ሊቀይሩት የማይችሉት ነው።
ቅሬታው ግን በተለያየ መንገድ ሊጠቅስ ይችላል።
ዛሬኛ ጋር ደንበኞች ሊመጡ የማይችሉበት ትልቁ ምክንያት ይሄ ሳይሆን የኛ የታክሲዎቹ ዋጋ ከሌሎች ቴንሲ እንላቸዋለን የዚህ በዲጂታል ጥሪ እንደነ ኡበርና ሊፍት በጣም ዝቅተኛ ዋጋ በማስከፈላቸው ምክንያት ብቻ ነው ልዩነታችን እንጂ በሌላ ሰርቪስ በሚመለከት ኛ ምን ሰጠው አገልግሎት የበለጠ ይመስለኝ።
እዚ ላይ ግን አዲስ አበባ ላይ ስለሞ ያንተ ስም ይገጥማል
አይደል
አባህነኝና እዚ ላይ አንድ ለአድማጮች ምናልባት በጣም የሚገርም ነገር ያጋጠመው ምንድነው ኡበር የተባለው ድርጅት ምሳሌ ብንወስድ በመላው ዓለም ያለውን የታክሲ ስራ ለግሉ ለማረክ የተነሳ ድርጅት ነው። ያ ሲያረክ ደግሞ በጉልበት አይደለም። ታክሲ መጥራትን አንድ ግለሰብ ሻወር እየወሰደ እየታጠበ ወደሚሄድበት ቦታ ለመሄድ በሚፈልግበት ሰዓት ታክሲው በሩ ላይ እንዲጠብቀው አድርጎ የሚሰራ ነገር ስላመጣ ነው። ይሄ እንግዲህ ያ ሰውዬ ከዛ በኋላ ወጥቶ ዝናብም ሆነ ብርድም ሙቀትም ሆነ ቁጭ ሆኖ ታክሲ መፈለግ እጅም ማውጣት ሊኖርበት ነበር።
ሻወር ውስጥ ሆኖ እንደ ልቡ በራፉ ላይ መኪናው መቅረቡ ብቻ ሳይሆን ዋጋውም ትንሽ ነው። እሺ አንተ ከምታስከፍለው ያነሰ ነው።
አፕዴት ያደረገው ዋጋው ትንሽነት አለ። ዋሽንግተን ደግሞ እንደ ድል ማን ይበድል የሚባል ወይም እንደ ድል የሚጠቅም ነገር አለ? ዋሽንግተን እንደምታውቃት ጠባብ ከተማ ነች። ዋሽንግተን ታክሲ ሲፈጠርም በመላው አሜሪካ ካሉ የታክሲ ዋጋዎች ርካሹ ታክሲ ዋጋ የነበረው ዋሽንግተን ዲሲ ነው ሲመዘን ከሌሎች ከተማዎች አንደኛ። ሁለተኛ ከተማዋ ጠባብ ስለሆነች እኛ ራሳችን ከአንድ ቦታ ወደ አንድ ቦታ ስንወስደው አጭር ነች። የሚከፍላት ገንዘብ ካለው የአሜሪካ ኢኮኖሚ አንፃር አብዛኛውን ሰው የሚጎዳ አይደለም። ከዛ ለማውረድ ሞክረው አልቻሉም። አሁን እኮ የኡበር ዋጋና የኛ ዋጋ የሚለየው ረዥም መንገድ ሲኬድ ነው። እንዳልኩ ዳላስ ኤርፖርት ሲኬድ፣ ከዋሽንግተን ወጥተህ ሜሪላንድ፣ ቨርጂኒያ የምትሄድ ከሆነ ልክ ነው፣ ይቀንስልሃል። የነሱ ዋጋ ቅናሽ የሚተሰማ ያኔ ነው። እዚች ከተማ ውስጥ ያለችውን ሰርቪስ ግን 10 ቢቀንሷት ታክሲ የነሱንም እኮ መኪና የሚነዳ ኡበር የሚነዳላትም ሰው እኮ የሚነዳላቸው ሰው ገንዘብ ማግኘት አለበት። በነፃ ሊሰራላቸው አይችልም። በራሱ መኪና በራሱ ጋዝ ርካሽ ሊያስከፍል አይችልም። እና እንደ አጋጣሚ ዋሽንግተን ውስጥ ያለችውን ቢዝነስ ከኛ የበለጠ በጣም ሊያረክሷት አልቻሉም። ልዩነቷ በጣም ትንሽ ናት። ያ አድቫንቴጅ ስለሰጠን እንደምታየው ከሌሎች ከተሞች ይልቅ የዋሽንግተን ታክሲ አሁንም እየሰራ ነው፣ ሙሉ ጉልበቱን ስራ ላይ እየዋለ ነው። ለዚህ ነው ይህን ቴክኖሎጂ ብንጨምር እና እንደነሱ ደግሞ ራቅ ላለው ቦታ ተመሳሳይ የነሱ አይነት የዋጋ ቅናሽ ብንሰጥ እኩል እንሆናለን ወይም እንሻላለን። ደግሞ ብዙ አድቫንቴጅ አለን እኛ ታክሲ ነጆች። ውቀታችን ባክግራውንዳችን የተመረመረ መሆኑ በክራይም ሪከርድ የሌለብን መንግስት የሚያውቀን ታክሲ ነጆች ነን ከተማውን እናውቀዋለን ብዙ አድቫንቴጅ አለን ውድድሩን ለማሸነፍና
እኔ መቼም ብዙ ታክሲ ተጠቃሚ አይደለሁም ግን በቅርብ ተጠቀማለሁ የኛና የኦቨር ልዩነት እንደ ዳላስ ወይም ኤርፖርት የመሳሰለ ስንሄድ ነው ላልከኝ አልስማማም በዋጋ እኩል ነን በሚለውም አልስማማም አንዲት ብርም ብትሆን ከታክሲው ከመደበኛው ታክሲ የኦቨርና የሌፍት ዋጋ የቀነሰ ነው ዋና ቁም ነገር የሚበጀው እነሱ ለመድረስ ጥረት ማድረጉ ነው እንጂ ተቀራርበናል ምንም ያላን እንበላለጥም የሚለውን ነገር ተጠቃሚ ማይሽ እሺ አበበ
ያልከው እንዳላችሁ እኔ ያልኩ ያለሁት ግን
አይደለም አሁን እድል አልሰጠውም አሁን እሺ አቶ ኤርሚያ
ምናልባት አንዳንዱ ንጽጽራችን ልክ ሊሆን ይችላል እዚህ ቦታ ላይ አሁን ኦቨር የራሱ የቢዝነስ ሞዴል አለው እነሱ አንደኛው ስትራቴጂያቸው የሌላውን ቢዝነስ ማዳከም ነው ኢንቨስት በማድረግ አጥርፈው አይደለም በተለያየ ሪፖርት ላይ ምናልባት እንደ ሪፈረንስ ልታዩ ትችላለ ከዚህ ፕሮግራም ጋር ኦቨር በኪሳራ ነው የሚሰራው አጥርፈው አይደለም የሚሰራው ስለዚህ ኢንቨስተሮች አሉት ኢንቨስት ያረጋሉ ዋጋውን ቀናሽ በማድረግ ሌሎችን ነው ባዛኛው ምናልባት አበበ ያለው የሚሄደው ምንድነው እዚህ አካባቢ አልተንኮታኮተም እንደሌላው አካባቢ ብዙ አካባቢ ላይ የታክሲ ዋጋ ምናልባት ታክሲው ራሱ 1 ሚሊዮን ብር የሚያወጣበት አካባቢ ላይ ኒውዮርክ በቺካጎ 400 500 ሺህ ብር በቦስተን በነዚህ እና ሌሎች ስማቸው በተጠራ ከተማዎች ውስጥ ብዙ ዋጋ ያወጡና ሰዎች እንደራሳቸው ለጥራታቸው ለሌላ ጊዜ ያስቀመጡት ገንዘብ ሁሉ ዜሮ ሆኗል። ይሄንን ዜሮ ያደረገው ምንድነው? እሱ በሰጠው ኦቨር ባመጣው የፕራይስ አቅርቦት ነው። እና ከማርኬት ውጪ ለማድረግ ነው ያው ያለንበት ሀገር ፎካከር ያለ ነው በዛ ፎካከር መጣን ለከሶም ሆነ ምንም ብሎ በማንኛውም መልኩ እና ወደፊት ግን ያው በእቅዳቸው እነዚህ ሁሉ ከተንቆጣቆጡ በኋላ ስታንዳርድ የሆነው አዋጭ የሆነው ለነሱም ለከስተመሩም እንግዲህ ዋጋ ለማምጣት ነው ስለዚህ አሁን ምናልባት እዚህ ጋር ያንን ግምት ውስጥ ከተን ካነጻጸር ነው አስቸጋሪ ሊሆን ይችላል እኛ ግን አዲስ የጀመርነው የሚትር ሲስተም ዋጋዎችን የመቀዝቅ የማድረግ የማስጨመር ፕላትፎርሙን ዘርግተናልና ተመሳሳይ ነገሮችን ለማምጣት
የተወሰኑ ደቂቃዎች ናቸው የቀሩን ላጠቃለል ለሶስታችሁም ግን አንዳንድ ደቂቃ ማጠቃለያ ድል ሰጣለሁ የተነሳንበት ስድስት የታክሲ ማህበራት በአንድነት ሆነው UBC የሚል ህብረት የፈጠሩበትን 10ኛ አመት ታክብራችኋል ኢትዮጵያውያን ተባብሮ መስራት እንደሚቻል ያሳየንበት ነው ብዙ የታክሲ ነጆች ኢትዮጵያውያን እንደመሆናችን መጣን ይሄ ትልቅ ትምህርት አለው ነው የምትሉት አጠቃለሉኝ እስቲ አይነተኛ ምሳሌነቱን በዚህ 10ኛ አመት ማክበር ምንድነው እና ምን ይሁን ታክሲ 10ኛ አመት አከበረና የሚለውን ነገር ከበድ አድርገው ሰው እንዳየው ቀደም ሲል ተዋየነበትን ነጥብ አንኳሩን እንደማጠቃለያ አስተባርጋችሁ ብትነግሩኝ ውይይቴን በዛ ቆማለሁ ከአቶ ደግፌ ልጀምርና በአበበ አጠቃላለሁ አበበ ቶሎ ስለማይቆርጥ ነው
እሺ አመሰግናለሁ ብዙ ያገኘናቸው ጥቅሞች አሉ የድገታችንም ከነበርንበት 1 ሚሊዮን ካፒታል ወደ 4 ሚሊዮን አድገናል እዚህ ጋር በእርግጠኝነት 10ኛው ክብረ በዓላችንን እናከብር ለህብረተሰባችን እናሳውቅ ወይ ልንገልጽ የምንፈልገው ዋናው ኢትዮጵያኖች በጋራ መብላት እንጂ በጋራ መስራት አይችሉም የሚለውን አጉል ብሂል ሰብረን ለማህበረሰባችን ህያው ምስክር መሆናችንን ለመግለጽ ነው ዋናው
አቶ ኤርሚያስ
እሺ በተለይ ይሄንን በዓል እናከብር አንደኛ እዚህ ቢዝነስ ውስጥ እኛ ያለፍንበትን ለሰዎች ተሞክሮ እንዲሆን እናስባለን በተለይ አሁን መጽሔቱን ባዘጋጀንበት ጊዜ እንዲነበብ እንዲታወቅ እንዲደርስ በየትኛውም መልኩ በየትኛውም ፎርም እዚህ አካባቢ አንዳንድ ነገሮችን ሊመሰርቱ የሚፈልጉ ሰዎች ቢኖሩ እንደ ሞዴል እንዲጠቀሙት አድቫይዝም እንሰጣለን ያረግናቸውን ነገሮች ማለት ነው እና አንዳንድኛ የሄድንባቸውን ነገሮች መደገም የለበትም እንዲህ አይነትም ነገር ተቀባባይነት የለም ብዙ ጊዜ በራሳችን ጀምረን በራሳችን ሄደን ወይንም ደግሞ ለሌላው እናስተላልፈው ነገር አለመኖሩ እሱን ነው እንደ ተሞክሮ ለማንሳት የሞከርነው ሌላው የክሬዲት ካርድ ፕሮሰስ እናረጋለን እኛና ወደ 40 ሚሊዮን ትራንዛክሽን በእኛ ካምፓኒ ይካሄዳል
ፕሮሰስ እናረጋለን ማለት ምን አልገባኝም
ሰዎች ታክሲ ውስጥ በሚከፍሉት ክሬዲት ካርድ በእኛ ካምፓኒ በኩል ነው የሚያልፈውና ወደ 40 ሚሊዮን ዶላር በአመት ፕሮሰስ ይደረጋል
አቶ አበበ ማጠቃለያ
300 የምንሆን ኢትዮጵያውያን የትንሽ ፍራንክ አዋጥተን ከአንድ ሚሊዮን በጀት ወደ 4 ሚሊዮን ከፍ ያለ ድርጅት መመስረታችን ራሱ ዜና ነው ብለን እናስባለን 300 የሚሆን ኢትዮጵያዊ በቢዝነስ ተስማምቶ መስራት ታምር ነው
ነው ብዬ ነው የምገምተው ካልን ኤክስፒሪየንስ ልምዳንሳር ምናረገው ደግሞ በስደት ሀገር በውጭ ሀገር ነው ከተሳካ ደግሞ አሜሪካ እንደምታቀው በጋራ ሲሰራ የሚገኘው ጥቅም የትናየት ነው ያንዳንዱ ካምፓኒ ሼርሆልደርስ ይያለ የሚሸጠው ብዙ ኢንቨስተሮች አቅማቸውን ኃይላቸውን አንድ ላይ ቢያደርጉ ትልቅ ካምፓኒ ለመፍጠር ነው እኛ ደግሞ በራሳችን ብቻ በኢትዮጵያን ብቻ ይሄን ማድረግ በተለይ ደግሞ በአንድ ሙያ በዛው በአንድ ታክሲ ነጂ አሁን በቀደም መጥተህ እንዳየው ቤተሰብ ነው ያየው ታክሲ ነጂ ብቻ ሳይሆን ሚስቱንም ልጆቹንም ባሏንም ልጆቿንም ነው ይዘው የመጡት ያየውና 500 600 ምን ሆነ አዳራሹ ሞልተን ያየውና በስደት ዓለም በገንዘብ እንደዚህ በጋራ እንስራ አንድ ሁለት መብታችንን የሥራ መብታችንን በውጭ ሀገር እናስከብር የሀገሪቱ ስታንዳርድ የሚጠብቀውን የሚያስፈልገውን እናሟላ ብሎ መነሳት ለኔ ኢትዮጵያን ተደራጅተው ተጠናክረው ጥሩ ደረጃ ሲደርሱ ለምወድ ለኔ ትልቅ ደስታዬ ነው ለነግር አልችልም እና ደግሞ ሁልጊዜ እንደምታውቀው ተጣልተው ተበተኑ ነው እንደሰማው ተካሰንም ነበር ተካሰን የተካሰሰ ነው ደግሞ ይሄ አይዲያ ይሻላል ይሄኛው ነው ህጋዊ ነው ይሄኛው ነው ህጋዊ የሚል ነው ፍርዱን ስናገኝ ተስማምተን በጋራ ነው የቀጠልነው አንዳች ፕሮብሌም የለም ይሄ ትልቅ ልምድ ነው ለኢትዮጵያ
ስለተፈረደበት አላቆረፈም መጥቶ ተቀላቀለ ይሄ ነው ትልቁ
የሐሳብ ክርክር ነው የፍጹም ወንድምነታችንንም አልነካውም ራሱ ይሄ ለኢትዮጵያን ትልቅ ትምህርት ነው ብዬ አምናለሁ
በጣም ነው ማመሰግነው አቶ ደግፌ ሰጠኝ ሊቀመንበር አቶ ኤርሚያስ ወሰኑ ዋና ስራ አስኪያጅ አቶ አበበ በለው
ባላርት የኤቢሲ ባላርት
አዎ ከታክሲ ነጂዎች አንዱ እንደመሆነ በተለይ ደግሞ 10ኛ አመቱን በማስተናበርና በማስተናገድ ስለነበረ አንዳንድ ሐሳብ አብረህ እንድትራዳ ነው ያቀረብኩ ሶስታችሁንም በአደማጭ ስም አመሰግናለሁ እግዚአብሔር ይስጥልኝ በጣም
አመሰግናለሁ እኔ መንተላ መስክን አዲስ ለግሩም ዝግጅት አሁን ዲሞክራሲ በተግባር የከፋ ሰብአዊ ቀውስ በተከሰተባት በኮንጎ ዲሞክራሲያዊ ሪፐብሊክም ከአንድ አመት ተኩል በፊት የስልጣን ዘመናቸው ያበቃው ፕሬዝዳንት ጆሴፍ ካቢላ አልወርድም ሞቼ ይገኛለሁ እያሉ ነው ሲል እንደረደራል ዲሞክራሲ በተግባር አዲስ የተካሄደ ጥናት ታዲያ አፍሪካ ውስጥ ግጭቶች የሚፈጠሩት ከመሪዎች የስልጣን ዘመን ያለማክበር ጋር የተያያዘ ነው ይለናል ሳሌም ሰለሞን ያጠናቀረችውን የዚህን ዘገባ ዝርዝር ሰለሞን ክፍሌ ለዲሞክራሲ በተግባር እንዲህ ያቀናብሮታል
የአፍሪካ ፕሬዝዳንቶች የስልጣን ዘመን ገደብ የለሽ መሆኑን ዩናይትድ ስቴትስና የዲሞክራሲ ደጋፊዎች ቢቃወሙም በአህጉሪቱ ዙሪያ ማለት ይቻላል ውጤት ግን አላሳየም። አንድ የአፍሪካ ጥናት ማዕከል ተንታኝ በያዝነው የአውሮፓውያኑ ዓመት የ2018 መግቢያ ላይ የደረሱበት ጥናት በአህጉሪቱ ካሉ 50 በላይ ሀገሮች 40 ከመቶ በታች የሚሆኑት በሕገ መንግሥቱ የተደነገጉ የሥልጣን ዘመናትን አስከብረዋል። የ15 አገሮች ፕሬዝደንቶች 2 የሥራ ዘመናቸውን ፈጽመውና ሥልጣን አስረክበው ተሰናብተዋል። በዚህ ጥናት ዋና አስተባባሪ መሠረት መሪዎች ሕገ መንግሥቱ ከሚፈቅድላቸው 2 የሥራ ዘመናት በላይ መቆየት ውጤቱ ከባድ ዋጋ ያስከፍላል። የአፍሪካ ሴንተር ፎር ስትራቴጂክ ስተዲስ ወይም የACSS የጥናት ማዕከል ዋና ዳይሬክተሩ ጆዜፍ ሲግሪ ይባላሉ። ለቪኦኤ ሲናገሩ በአንድ አገር ውስጥ የመሪዎች የስልጣን ዘመን ገደብ አለመኖር ህዝቦች ህገ መንግስታዊ መብቶቻቸውን ተጠቅመውና ባለው የፖለቲካ ስርዓት መሰረት መሪዎቻቸውን መቀየር አይችሉም።
The lack of term limits has created these systems where
በስልጣን ዘመን ገደብና በግጭቶች መካከል ያለው ግንኙነት አፍሪካ ውስጥ ለፖለቲካ አመጽ ምንጭ መሆኑ ይንጸባረቃል። የሚኖራቸው አማራጭ በጣም አነስተኛ ነው። የፖለቲካ ሂደቱን ተጠቅመው መሪዎቻቸውን መለወጥ ሳይችሉ ሲቀሩ ኃይል የመጠቀም አማራጭ ነው ይወስዳሉ።
ጆዜፍ ሲገላክለው ግጭቶች በኮንጎ ዲሞክራሲያዊ ሪፑብሊክ ለምሳሌ ፕሬዝዳንት ካቢላ አዲስ ምርጫ ለማካሄድ ፈቃደኛ ሳይሆኑ መቅረታቸውን፣ በደቡብ ሱዳን ፕሬዝዳንት ሳልቫኪር ለህዝባዊው ደም አፋሳሽ ሁከት ስሜት ሳይኖራቸው ስልጣኑን የሙጥኝ ብለው መያዛቸውን ያጠቃልላሉ ሲሉ አብራርተዋል። ይህ በእንዲህ እንዳለ ግን አፍሪካ ውስጥ ባለፉት ጥቂት ወራት ታሪካዊ ሊባሉ የሚችሉ የስልጣን ሽግግሮች መካሄዳቸው ይዘገባል። በአንጎላ በጋምቢያና በዚምባብዌ የተካሄዱት ሊጠቀሱ ይችላሉ። ያም ሆኖ በሶስቱም ሀገሮች ግን መሪዎቹ በሕገ መንግሥቱ የተፈቀደላቸውን የሥልጣን ዘመን አክብረው አይደለም የተሰናበቱት። በአንጎላ ፕሬዝዳንት ኤድዋርዶ ዶስ ሳንቶስ ለ38 ዓመታት ሀገሪቱን መርተዋል።
በዚምባብዌ ፕሬዝዳንት ሮበርት ሙጋቤ ለ37 ዓመታት ቆይተዋል። በተቃራኒው ደግሞ በኢኳቶሪያል ጊኒ ቴዎዶር ኦቢያንግ ንጉማ ስልጣን ከያዙ 39ኛ ዓመታቸው ነው። አሁንም አሉ። የካሜሩኑ ፖል ቢያም 35ኛ ዓመታቸው ላይ ናቸው። አሁንም ስልጣን ላይ ይገኛሉ። በአፍሪካ ስትራቴጂያዊ የጥናት ማዕከሉ ዋና ዳይሬክተር በጆዜፍ ሲግል ገለጻ መሰረት አፍሪካ ውስጥ የዲሞክራሲያዊ ለውጦች እንቅስቃሴ በስፋት የታየው በ1990ዎቹ ዓመታት በቀዝቃዛው ጦርነት ወቅት ነበር። ያኔ የአንድ ፓርቲ ብቻ አመራር ቀረና ህጋዊ ድጋፍ ያላቸው የተቃዋሚ ፖለቲካ ፓርቲዎች ሊመሰረቱ ቻሉ። ከዛም በመርጫዎች አማካይነት አዳዲስ የአመራር ዘዴዎች ተቀየሱ። አብዛኞቹ አፍሪካ መሪዎች የስልጣን ዘመናቸውን ገደብ አክብረው ሲሰናበቱ የታየውም በ2000 ዓመተ ምህረት እንደ አውሮፓውያን ዘመን አቆጣጠር መግቢያ ላይ ነው። የፖለቲካ ለውጥ በማድረግ ታሪክ ቀዳሚዋ ታንዛኒያ ናት። ያኔ የሀገሪቱ ሁለተኛው ፕሬዝዳንት አሊ ሐሰን ሙኒ በ1995 ዓመተ ምህረት ለ10 ዓመታት በስልጣን ከቆዩ በኋላ አስረክበው ወረዱ። በዛም የመጀመሪያው አፍሪካዊ መሪ ሆነዋል። ሁለት የስልጣን ዘመናቸውን አክብረው በሰላማዊ መንገድ ለቀጣዩ መሪ አስረክበው በመውረድ ጆዜፍ ሲግል ያስረዳሉ።
And so there was a legacy of the rule of law in Tanzania that you don't see in
ያኔ በታንዛኒያ ህግና ስርዓት የማክበር ስልጣኔ ነበር በሌሎች የአፍሪካ ሀገሮች ያልታየ። የታንዛኒያው የመጀመሪያ ፕሬዝዳንት ጁሊየስ ኔሬሬ ለተኳቸው ለሙኒ መንገዱን ጠርገዋል። እርግጥ ኔሬሬ 20 ዓመት ስልጣን ላይ ቢቆዩም የመድበለ ፓርቲ ስርዓት እንዲመሰረትም ፈሬ ቀደዱ መሪ ናቸው።
ሲግል አክለውም ኔልሰን ማንዴላንም እዚህ ጎራ ማካተት የምንችል ይመስለኛል ብለዋል። ማንዴላ በዝርዝሩ ውስጥ የሌሉት ሁለት የሥራ ዘመን ስላልሸፈኑ ነው። አንድ የሥልጣን ዘመን ብቻ አገልግለው ነው ማንዴላ እንደ አውሮፓውያን ዘመን አቆጣጠር በ1999 ዓመተ ምህረት የተሰናበቱት። እና ማንዴላ አንዴ መሆን የሚገባውን ካሳዩ በኋላ ተከታዮቻቸው ለሌላ ተጨማሪ የሥልጣን ዘመን መቆየት አልፈለጉም ሲሉ አስረድተዋል። እዚህ ላይ ሌላው መነሳት ያለበት ጉዳይ በአፍሪካ የመሪዎች የሥልጣን ዘመን በሚከበሩባቸው ሀገሮች ውስጥ የፕሬስ ነጻነትም ይበልጥ እንደሚከበር ነው። ሪፖርተርስ ዊዛውት ቦርደርስ ማለትም ድንበር የለሽ የጋዜጠኞች ድርጅት በ2018 ማለት ዘንድሮ ባወጣው ሪፖርቱ መሰረት። በመጨረሻም የዚህ የአፍሪካ ጥናት ማዕከል ዋና ዳይሬክተር ጆዜፍ ሲግል ሲያስጠነቅቁ በአህጉሪቱ ገደብ የለሽ የመሪዎች የሥልጣን ዘመን አለመረጋጋትን በመፍጠር ቀዳሚ ይሆናል ብለዋል። መሪዎች በኃይል ሥልጣን ላይ በቆዩ ቁጥር ግጭቶች ይፈጠራሉ። የኢኮኖሚና ልማት ጉዳዮች ጥያቄዎችም ከመቼውም በበለጠ ይነሳሉ። አምባገነን አገዛዝ መቼም ቢሆን መረጋጋትን ፈጥሮ አልታየም። ጆዜፍ ሲግል ያክሉናም ሕገ መንግሥቱ ከሚፈቅድላቸው በላይ የሥልጣን ጊዜያቸውን አራዝመው በሚቆዩ ሀገሮች ውስጥ የመንግሥት ተቋማት ይዳከማሉ፣ ጠንካራ የፖለቲካ አሰራር ለማምጣት የሚያስችሉ ሁኔታዎችን በመሸርሸር ለውድቀት ይዳርጋሉ ብለዋል። ምክር በመለገስ ሲያጠናቅቁም አንዳንድ ጫናዎች እንዲያውም ከቀድሞው መሪዎች ሲመጡ መታየታቸውን ጠቁመዋል። ለዚህም በምሳሌነት የተጠቀሷቸው የቀድሞውን የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝን ነው። ኃይለ ማርያም ደሳለኝ ስልጣን ከለቀቁ በኋላ ወዲያውኑ ለደቡብ ሱዳን መሪዎች ያቀረቡት ጥያቄ
I asked them please would you resign because you failed
ያቀረብኩላቸው ጥያቄ የደቡብ ሱዳን ችግሮችን ለመፍታት ስላልቻላችሁ እባካችሁ ስልጣን ተለቃላችሁ የሚል ነበር።
የቀድሞው የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ይህን አስተያየት የሰጡት ሱዳናዊው ቢሊየነር ሞ ኢብራሂም ባለፈው ወር ኪጋሊ ሩዋንዳ ባስተናገዱት የውይይት መድረክ ላይ ላቀረቡላቸው ጥያቄ በሰጡት መልስ ነው። የሞ ኢብራሂም ፋውንዴሽን ስልጣን በሰላማዊ መንገድ አክብረው ለሚሰናበቱ መሪዎች በአንድ ጊዜ የሚከፈል $5 ሚሊዮን እና በየዓመቱ ለዕድሜ ልክ የሚከፈል $200,000 ይሸልማል።
አድማጮች በርግጥ ሰዓታችን እየተቋጨ ነው። አዲሱ እንግዳ አለን ስንሰናበት
ከተቀመጡ አቶ ወርቁ አዶ ይባላሉ። እንኳን ደህና መጡ አቶ ወርቁ።
እንኳን ደህና መጡ።
እንኳን ደህና ቆያችሁኝ ወንድሞቼ። ይሄንን ግዙፍ ጣቢያ ለመጎብኘት እድል ስለሰጣችሁን ከልብ አመሰግናለሁ።
እንግዲህ በሌላ ፕሮግራም እናገኛችኋለን። አድማጮች በጠቅላይ ሚኒስትር አብይ አህመድ አመራር ላይ አስተያየት እስከ ነገ ሐሙስ እንድትሰጡን ገልጠንላችኋል።
ስለዚህ በተሰጣው በተለመደው ስልክ ቁጥራችን እየደወላችሁ በሳቸው አመራር ላይ ያላችሁን አስተያየት እንድትሰጡ በደጋሚ እናሳስባለን።
ለጥያቄው ነው ፕሮግራሙ ስልክ ላስታውስ አዲሱ የተለመደውን ማን እንደሆነ ለመናገር ሰከንዶች አላችሁ እየተባለ ነው 202-205-4492 የውስጥ መስመር 14 ነው። ኢሜይል ለሚቀናችሁ በኢሜይል አድራሻችን እንዲሁም በ ጽሁፍ በመታደርሱ ሰዓት አሁን አብርግት ያለከ ይመስላል አዲሱ እንሰራው
ተሰማች።
የትግረኛ ስርጭት ይከተላል። በእኛ በኩል አሉላ ከበደና
አዲሱ አበበ ነን። ሰላም ደናደሩ ነገ 3 ሰዓት ላይ እንደገና እንገናኛለን።